ተመልካቾቻችን እንደምን አምሽታችኋል? ካሜራ ድምጽ ዋሽንግተን ዲሲ የማክሰኞ ምሽት ህዳር 6 2015 ዓ.ም ተምረት የጋቢና ቬ መሰናዶ ጀመረ። እናንተ እንደምን አምሽታችኋል በማለት ሰላምታችንን በማስቀደም ነው ዝግጅታችንን የምንጀምረው። ኤደን ገረመው መሰናዶን እየመራው፣ ኤልያስ አስማረ በቅንብሩ ከመላው የአሜሪካ ድምጽ ዘጋቢዎች አዘጋጆችና እንዲሁም ደግሞ የዲጂታል ባለሙያዎች ጋር በመሆን አብራችሁን ታመሹ ዘንድ በአክብሮት እንጋብዛለን። ለምሽቱ ከያዝናቸው ዘገባዎች መካከል ጥቂቶቹን እናስተዋውቃችሁ።
ላቸው የተለያየ ስፔሻል ኒድ ያላቸውን ልጆችን ሰው የማይረዳቸውን እዛው ባሉበት ኢንክሉሲቭ ባለበት ቦታ እንጀምር ብለን እንጀምር ነው።
በዚህ በዩናይትድ ስቴትስ የተካሄደ አንድ ለየት ያለ ልዩ ፍላጎት ያላቸው ህጻናትን የሚያግዝ መርሃ ግብር አለ። እሱን ተከታትለናል። በምሽቱ ወደ እናንተ የምናደርስላችሁ ይሆናል። የምሽቱን አብይ ርዕስ ግን የሚወስደው ከባለሙያ ጋር የምናደርገው ውይይት ነው። ይሄ ውይይት እንግዲህ ጦርነቱ ከቆመ በኋላ መደረግ ያለባቸው የስነልቦና ድጋፎች ምን ይመስላሉ፣ ምን አይነት አማራጮችስ አሉ በሚለው ዙሪያ ያተኩራል። በስልክ መስመራችን ላይ ባለሙያ ጋብዘናል። በዛ የምንጀምር ይሆናል። እንደነገርናችሁ አብራችሁን ትሆኑ ዘንድ በአክብሮት እየጋበዝን ወደ መሰናዶቻችን እንሻገራለን። በሰሜን ኢትዮጵያ በሰላም እና በድርድር ተከታታይ የሆኑ ድርድሮች በማድረግ ህወሓትና የኢትዮጵያ መንግስት ሰላም ለማምጣት ቃል ከገቡ ሁለት ሳምንታትን አስቆጠሩ። በጦርነቱ ላይ ተሳታፊ የሆኑት ሰሜናዊ የሀገሪቱ ክፍሎች ወይም ደግሞ ክልሎች አማራ፣ አፋር፣ በተለይም ደግሞ የትግራይ ክልል አስከፊ የሆነ ሰብአዊና ምጣኔ ሀብታዊ ጉዳቶችን ባለፉት ሁለት ዓመታት ውስጥ አስተናግደዋል። አሁን ላይ ከተኩስ ማቆም አንጻር አንጻራዊ ሰላም በእነዚያ አካባቢዎች ሰፍኗል። በጦርነቱ ለተፈናቀሉና ለተጎዱ ህዝቦችም እርዳታ መድረስ ጀምሯል። ይሁን እንጂ በጦርነቱ ከፍተኛ የሆነ ሰቆቃ ላሳለፈው ዜጋ ከምግብና ከመሰረተ ልማት ድጋፎችና አቅርቦቶች ጎን ለጎን የሰብአዊና የስነልቦና ድጋፍ እንደሚያስፈልግ ባለሙያዎች ይናገራሉ። የስነልቦና አቅርቦትን እንዴት ከድጋፉ ጎን ለጎን ማስኬድ ይቻላል የሚለውን ለመጠያየቅም በስልክ መስመራችን ላይ ባለሙያ ጋብዘናል። እንግዳችን አቶ ሳሙኤል አማረ ይሰኛሉ። በአዲስ አበባ በየካ ክፍለ ከተማ የሴቶችና ህጻናት ክፍል ባልደረባ ናቸው። እንዲሁም ደግሞ የስነልቦና ባለሙያ ናቸው። እንግዲህ አቶ ሳሙኤል ጤና ስጥልኝ፣ እንደምን አመሹ? እግዚአብሔር ይመስገን። እንግዲህ ጥሪያችንን አክብረው በዚህ ምሽት እንግዳችን ሆነው ለመወያየት ስለተገኙ እናመሰግናለን። ሰዓት እንዳፈቀደ ባለን ሰዓት መጠን ያሉ ጥያቄዎች ተጠያይቀን እናልፋለን። የመጀመሪያ ጥያቄን ላስቀድምና በቀጥታ ወደ ውይይታችን እንለፍ። በአሁኑ ሰዓት ጦርነቱ ሲካሄድ በሰነበተባቸው አካባቢዎች አማራ፣ አፋር፣ ትግራይ ያለውን የስነልቦና ድጋፍ ፍላጎት እርስዎ እንዴት ያዩታል? በአፋጣኝ ሊደረጉ የሚገቡት ነገሮች ምንድን ናቸው ይላሉ? አቶ ሳሙኤል ይቅርታ፣ ድምጾት በጣም ሩቅ ነው። ትንሽ ጮክ ይላሉ ወይም ስልኩ ጥራት የተሻለ ነው መሰለኝ?
ያው መጀመሪያ ከኒ አንጻር ነው ነገሮችን ማለት መባር አለበት ብዬ ማለት መሰረት የተላደታች ማለት መባር አለበት ባ ማለት ነው። ያን ስንል ደግሞ የተነሱና ቤተዚ ዘመዝንቀት ስለዚህ ትራውማቶ ማለትም አእምሯቶ ረጂ ኢትዮጵያ ያሰራት ማለት ስለዚህ ልጅ ሚዳቶ እንደመሟላት ጣመሟላት ነገር ያንስ ህክምና እንደዚህ ነው ሚሄድ አለበት።
ይቅርታ አቶ ሳሙኤል፣ የድምጽ ጥራት ችግር አለ። እንግዲህ ተመልካቾቻችንን እዚህ ጋር ቆም እናድርግና ማስታወቂያ እናድርግ። ከእርሶ ጋር ከኤልያስ ከፕሮዲሰሬ ጋር ይነጋገሩ። አማራጭ የስልክ መስመር መጠቀም ችለን ተመልሰን እንመጣለን። እንግዲህ
ጋቢና ቪኦኤ ዘውትር በኢትዮጵያ አቆጣጠር ከምሽቱ ሁለት ሰዓት ጀምሮ የወጣቶችን የየዕለት ተግዳሮት ስኬትና የመጪ ዘመን ህልም የሚያስቃኙ መሰናዶዎችን ያቀርባል። የዓለም አቀፍ ወጣቶችን ልምድ፣ ሀገራዊና ዓለም አቀፋዊ አንድምት ያላቸውን ጉዳዮች በየቀኑ የሚያሰማችሁን መሰናዶው ትከታተሉ ዘንድ ከመደበኞቹ የአየር ሞገድ ስርጭት መገኛዎቻችንና የበይነ መረብ ገጻችን በተጨማሪ የፌስቡክ፣ የትዊተር፣ የዩቲዩብ ገጾቻችን ተሰናድተዋል። ሐሳብና ጥቆማችሁን የመደመር ምልክትና አንድ ቁጥርን አስቀድማችሁ በ202-227-6379 ላይ በዋትሳፕ አውታር በኩል አድርሱን። ጋቢና ቪኦኤ የአዲሱ ትውልድ ድምፅ ከአሜሪካ ድምፅ።
ተመልካቾቻችን አድማጭ ተመልካቾቻችን ለተፈጠረው የስልክ ችግር ይቅርታ እንጠይቃለን። እንግዲህ ኤልያስ አስማረ እንዲሁም ደግሞ በስቱዲዮ ውስጥ ያሉት ባልደረቦቻችን የስልክ መስመሩን ለማስተካከል እየጣሩ ይገኛሉ። ውይይታችን የምንቀጥል ይሆናል። እስከዛው ድረስ ግን ከወደ አፍሪካ ያሉ የጤና ርዕሰ ጉዳዮችን አጠር ባለ በሁለት ደቂቃ ዘገባ ሰምተን እንመለስ።
በኡጋንዳ ኢቦላ ሱዳን ተብሎ የሚጠራው ቫይረስ ከቁጥጥር ውጪ የተሰራጨ ነው የሚሉ ሪፖርቶች ከወጡ በኋላ የሀገሪቱ የጤና ጥበቃ ሚኒስቴር ባለስልጣናት በተቃራኒው ስርጭቱ ጋብ እያለ መሆኑን በመናገር በመገናኛ ብዙሃን አፈትልከው ወጡ የተባሉ መረጃዎችን በማስተባበል ላይ ናቸው። በበሽታው የሚያዙ ሰዎች ቁጥር ጋብ እያለ መሆኑን ያለፉት ሳምንታትን አሃዝ በመጥቀስ የኡጋንዳ የጤና ጥበቃ ሚኒስትር የሆኑት ዶክተር ጄን ሩት አሰንግ ባለፈው አርብ ለዜና ሰዎች ተናግረዋል። በእንግሊዝ ሀገር በሚታተመውና ዴይሊ ቴሌግራፍ በተሰኘው ጋዜጣ ላይ የወጣ አንድ ጽሑፍ ከለጋሾች አፈትልኮ ወጥቷል ያለውን ዶሴ በመጥቀስ በዚህ የፈረንጆች ዓመት መጨረሻ 250 ሰዎች እንዲሁም በመጪው ሚያዝያ 500 ሰዎች በተውሳኩ ምክንያት እንደሚሞቱ የሚኒስቴር መስሪያ ቤቱ ግምቱን አስቀምጧል ሲል ጠቁሞ ነበር። ሚኒስትሩ አሰንግ እንደሚሉት ግን ወረርሽኙ በቅርብ ክትትል የተደረገበት መሆኑንና በበሽታው የተለከፉ ሰዎችን በተመለከተም ክትትል እየተደረገ መሆኑን ተናግረዋል። በካምፓላ ያሉና በበሽታው የተያዙ ሰዎች በኳራንቲን ወይም አንድ ቦታ ብቻ እንዲቆዩ የተደረጉ ሲሆን ካሳንዳ ተብሎ በሚጠራው አውራጃ ግን ባለስልጣናት ወረርሽኙን ለመቆጣጠር ቀላል ሆኖላቸዋል ብለዋል ሚኒስትሯ። መንግስት በከፍተኛ ሁኔታ የተጠቁትን ሙቤንዴ እና ካሳንዳ የተባሉትን አውራጃዎች ለ21 ቀናት በቤት ውስጥ የመዋል እገዳ ጥሎባቸዋል። በሙቤንዴ አዲስ ወረርሽኝ እየታየ ባይሆንም መንግስት አንደኛ ደረጃ ትምህርት ቤቶች እንዲዘጉ አዟል።
We have never done any modeling for this Ebola outbreak. Not Ministry of Health, not the scientific advisor.
የጤና ጥበቃ ሚኒስትሩም ሆነ ሳይንሳዊ አማካሪ ኮሚቴው ወይም ብሔራዊ የፕላን ባለስልጣኑ ለዚህ ኢቦላ ወረርሽኝ ሳይንሳዊ ቀመር ሰርቶለት አያውቅም። ስለዚህ ቀመሩን የሰሩት ራሳቸው እነ ዴይሊ ቴሌግራፍ ናቸው። ከዚህ በተጨማሪም ሙቤንዴና ካሳንዳ አውራጃዎች ኳራንቲን ወይም የቤት የመዋል እገዳ ተጥሎባቸዋል። 100% ምንም በሽታው ሊታይ አይችልም ግን ማለታችን አይደለም።
በኡጋንዳ የዓለም ጤና ድርጅት ተወካይ የሆኑት ዮናስ ተገን በሪፖርቱ የወጡ የበሽታውን የወደፊት ሁኔታ የሚያሳዩ አሃዞች የተጋነኑ መሆናቸውን በጋዜጣዊ መግለጫ ላይ ተናግረዋል። ተገን እንደሚሉት ባለፈው ሳምንት የተመዘገቡት 5 የተረጋገጡና አዲስ በበሽታው የተያዙ ሰዎች ሲሆኑ ባለፉት 3 ሳምንታት ወረርሽኙ እያሽቆለቆለ መጥቷል። ከጤና ድርጅቱ የተገኙ ናቸው የተባሉና ሐሰተኛ ናቸው ያሏቸውን መረጃዎች በዴይሊ ቴሌግራፍ ላይ ተጽፎ ማየታቸው እንደገረማቸው አልሸሸጉም።
የምጽአት ቀን ሁኔታን እየነገሩን አይደለም። በተለመዱ ሁኔታዎች እንኳን ለምሳሌም የዓለም ጤና ድርጅት ተቅማጥና ሌሎች ምልክቶችን የምንመረምርበትን ጥቅሎች በተለያዩ ቦታዎች እናሰራጫለን። 300 400 500 ለሚሆኑ ታማሚዎች የሚበቃ በሽታው በዚያ አካባቢ አለ ማለት ነው አይደለም። መዘጋጀታችንን ነው የሚያሳየው። ቀመሩን የዓለም ጤና ድርጅት እንዳልሰራም አረጋግጥልሻለሁ። ግራፉን ሳይ ገርሞኛል። የጤና ድርጅቱ እንዲህ አይነት ግራፍ አይሰራም።
በአገር ውስጥ የሚወጡ ሪፖርቶች ደግሞ በጤና ጥበቃ ሚኒስትሯና በለጋሾች መካከል በሽታውን ለመከላከል የተመደበው መዋለ ንዋይ በምን መልኩ መያዝ አለበት የሚለው ጉዳይ ላይ ንትርክ ውስጥ መሆናቸውን እያመለከቱ ነው። በኡጋንዳ የዩናይትድ ስቴትስ አምባሳደር የሆኑት ናታሊ ብራውን በሽታው መታየቱ ከተዋወጀበት ከመስከረም ወር አንስቶ አገራቸው በፕሮጀክት አስፈጻሚ አጋሮች በኩል 22.3 ሚሊዮን ዶላር መላኳንና ይህም በኡጋንዳ መንግሥት መሪነት የሚካሄደውን በሽታውን የመዋጋት ዘመቻ ለመደገፍ መሆኑን ተናግረዋል። 6 ሚሊዮን የሚሆን ገንዘብ በቀጥታ ለሚኒስቴር መስሪያ ቤቱ እንደተሰጠ ማክለዋል። ገንዘቡ በአግባቡ ጥቅም ላይ እንዲውልም አጽንኦት ሰጥተው ተናግረዋል።
We also, you know, appeal to everyone in government and everyone involved to really do what they can.
እንደሚታወቀው በመንግስት ውስጥ ያሉትም ሆነ ሌሎች ጉዳዩ የሚመለከታቸው ሁሉ የሚችሉትን እንዲያደርጉና ሙስናን እንዲያጠፉን ጠይቃለን። የተለመደው የገንዘብ እርዳታ ወደሚፈልጉት ሰዎች ሳይደርስ ግለሰቦች ኪስ ውስጥ የሚገባ ከሆነ ሁሉንም የሚጎዳ ነው የሚሆነው።
ኢቦላ ሱዳን ተብሎ የሚታወቀውን ቫይረስ መነሻ በተመለከተ አሁንም ቁርጥ ያለ ሳይንሳዊ መልስ የለም። ባለፈው ወር የጤና ሚኒስቴሩ 189 የሌሊት ወፎችን በመያዝና 320 ናሙናዎችን በመውሰድ የኢቦላ ምንጭን ለማወቅ ሙከራ አድርጓል። የአፍሪካ የበሽታዎች ቁጥጥርና መከላከያ ማዕከል ኃላፊ የሆኑት ዶክተር ሊሳ ኔልሰን ምርመራው አሁንም በሂደት ላይ ነው ብለዋል።
We're interested in understanding the source of this outbreak.
እኛ ማወቅ የምንፈልገው የዚህን ወረርሽኝ ምንጭ ነው። ለምን ሞቤንዴና ካሳንዳ? ይህ ወደፊት የሚኖሩ ስርጭቶችንና ለበሽታው በተለይ ተጋላጭ የሆኑትን የማህበረሰብ ክፍሎችን እንዳካባቢያቸው ጸባይ ለመለየት ነው። የዚህ አደገኛ ገዳይ በሽታ ምንጭ ምንድን ነው? ከዚህ በፊት በተደረገው ጥናት መሰረት የሌሊት ወፎች ማርበርግ ቫይረስን ጨምሮ ሌሎችን ቫይረሶች እንደሚሸከሙ እናውቃለን።
ኡጋንዳ የኢቦላ ወረርሽኝን መከሰቱን ያወጀችው ባለፈው መስከረም 10 ሲሆን ቀደም ብሎ በነሐሴ ወር ህይወት ሲቀጥፍ እንደነበርም አስታውቃለች። 16 ህመምተኞች አልጋ ይዘው በመታከም ላይ ሲሆኑ 65 ደግሞ ከበሽታው አገግመዋል። 4147 ደግሞ ቫይረሱ ከያዛቸው ጋር ንክኪ ሳይኖራቸው አይቀርም በሚል ክትትል የተደረገባቸው መሆኑን የጤና ባለስልጣናት አስታውቀዋል። አሁን በቫይረሱ እንደተያዙ የተረጋገጠው 137 ሰዎች ናቸው።
ተመልካቾቻችን የጋቢና ቪ መሰናዶ ይቀጥላል። እንግዲህ ወልዴን ለዘገባው እናመሰግናለን። እንግዲህ ከዘገባው በፊት የስልክ መስመር ላይ ሆነን ተቋርጦብናል። ባለሙያ በስልክ መስመራችን ላይ ነበሩ። የውይይታችን ርዕሰ ጉዳይም ደግሞ ከጦርነቱ ማቆም በኋላ ሊደረጉ የሚገቡ የስነልቦና ድጋፎችን በሚመለከት ነው። ለማስታወስ ያህል ባለሙያችን በስልክ መስመር ላይ ያዝናቸው በአዲስ አበባ በየካ ክፍለ ከተማ የሴቶችና ህጻናት ቢሮ ባልደረባ ናቸው። እንዲሁም ደግሞ የስነልቦና ባለሙያ ናቸው አቶ ሳሙኤል አማራ ይሰኛሉ። በድጋሚ በስልክ መስመራችን ላይ ይዘናቸዋል። አቶ ሳሙኤል በጣም ነው የማመሰግነው። ድጋሚ ጥያቄውን ልጠይቅና ወደ ውይይታችን እንለፍ። እንግዲህ በአሁን ሰዓት ጦርነቱ ሲካሄዱ በሰነበተባቸው አካባቢዎች አማራ፣ አፋር፣ ትግራይ ያለውን የስነ ልቦና ድጋፍ ፍላጎት እንዴት ያዩታል? በአፋጣኝ ሊደረጉስ የሚገቡ ነገሮች ምንድን ናቸው ይላሉ ብለን ነበር የጀመርነው። ከዛ እንቀጥል።
ያው ቅድም ለመጥቀስ እንደሞከርኩት ያው በመጀመሪያ የእንግዳቸው ጉዳይ ነው መሟላት ያለበት። በመብላት መጠጣት መልበስ ይኖርባቸዋል። አሁን ደግሞ ልናየው የምንችለው ነገር ነው ማለት ማንም ሰው ሊያየው የምንችለው ነው። ግን ላናየው የምንችለው የነሱ ስነልቦና ቁስለት ወይም ደግሞ ጥቃማ ሰውን በምን ልክ ነው እሱ ልንደግፋቸው የምችለው ጉዳይ መታሰብ ያለበት። ምክንያቱም ሁሉም የማህበረሰብ ብዙ ጊዜ ርብርብ ሊያደርግ የሚችለው ዳንታር ስለሆነ ማለት ነው። ይህ ሲባል ደግሞ የስነ ልቦናቸው ሁኔታ መታወቅ ያለበት ጉዳይ ነው እያምናለን።
እንግዲህ በአፋጣኝ ሊደረጉ የሚገቡ ነገሮችስ ምንድን ናቸው? ምክንያቱም ሰብአዊ ድጋፉን በተመለከተ እጅግ ብዙ ዓለም አቀፍ ተቋማት እንዲሁም ደግሞ የሀገር በቀል ግብረሰናይ ድርጅቶች የተለያዩ ልብሶችን፣ አልባሳትን፣ የግብርና አዝርዕትን እና ዘሮችን፣ ምግቦችን በመያዝ እየተንቀሳቀሱ ይገኛሉ። የሕክምና ባለሙያዎችም እንግዲህ ወደ ስፍራው ለመጓዝ ዝግጅትን እንደሚያደርጉ እየሰማን ነው እና ከዛ አኳያ ስነ ልቦና ድጋፍ ለመስጠት የተደረገው ነገር ምን ያህል ነው ብሎ ያስባሉ? እንደው ከሰሙት ከዜናም ከተለያየ መገናኛ ብዙሃን ካሉትም እውቀት አኳያ
አንዳንድ በበጎ ፈቃድም ረድቶም የተለያዩ ሄዱ አካላት ነበሩ እና ትራውማ ሂሊንግ ላይ በጣም ስራ እየሰራ ነው የሚል አንዳንድ ነገሮችን ሲሰነዝሩ ነበር። ይሄ ደግሞ ቤዚክ የሆነ ነገር ነው ለነሱ ማለት ቀደም ተጠቅልሽ እንደነገርኩት እኛ የምናየው ሊታይ የሚችለው ነገር ነው ማለት ነው። እነዚህ ሰዎች የሚራቡ የሚጠሙ ወይም ደግሞ የሚጠረዙ ከሆነ ይህ ነገር ልንሆን እንችላለን። ግን አእምሯቸው ላይ ያለውን ጉዳት በዚህ ልክኛ ልንረዳ እንችልም ማለት ነው። ምክንያቱም የግድ እነሱ ጫመር ሆነ ማሰብ መመልከት መቻል ስላለብን ማለት ነው። ስለዚህ እነዚህ ሰዎች ብዙ የሆነ ነገር ተፈራ አርገዋል። ከዛ አንጻር ደግሞ ትልቅ የሆነ የስነ ልቦና ድጋፍ እያስፈልጋቸዋል ማለት ነው። ስለዚህ ቀደማንቺ እንደጠቀችው የተለያዩ የሰብአዊ መብት አካላትን ሊሆን ይችላሉ፣ ሀገር በቀል ድርጅቶች ሊሆን ይችላሉ፣ የተለያዩ አይነት ሌሎችን ድጋፍ ሲያደርጉም ግን የስነ ልቦና ድጋፉንም ከዚህ ጎን ለጎን መረሳት የሌለም ጉዳይ ነው ማለት ነው።
እሺ እንግዲህ ብዙ ጊዜ እንደተነጋገር ነው የሚዘነጉ ነገሮች አሉ። የስነ ልቦና ድጋፍን በተመለከተ ከተሞክሮት ከሚያውቁት እርሶ በጦርነት አካባቢ ከተጎዱ ስፍራዎች ያሉ ሰዎች ሊያጋጥሟቸው የሚችሉ የስነ ልቦና ተግዳሮቶች ምንድን ናቸው ይላሉ? እስቲ እሱን ጠቆም ያድርጉንና ከዛ ወደ ተከታዩ ጥያቄያችን እንሻገራለን።
እነዚህ አካላት ኦልሬዲ የተደረገ ረጃቸው ናቸው፣ ጾታዊ ጥቃት የደረሰባቸው ናቸው፣ ወላጆቻቸውን ያጡ ናቸው፣ ልጆች ያለአባት ያለእናት የቀሩበት ሁኔታ ነው ያለው፣ የሚወዷቸውን ሰዎች ያጡ ናቸው። ስለዚህ እነዚህ ሰዎች ትላንትም ዛሬም ነገም ላይ ትልቅ የሆነ የስነ ልቦና ተጽዕኖ ወይም ቁስለት ይዘው የሚቆዩ ሰዎች ናቸው ማለት ነው። ስለዚህ እነዚህ ሰዎች ብዙ የሆነ የአእምሮ ህመም ውስጥ ያሉ ናቸው ማለት ነው። ይህንንም ስ ምንድነው ትናንት ላይ ያዩት ነገር ወይም ደግሞ የደረሰባቸው ሰፈር ያደረጉት ነገር ሁሉ ትናንት ላይ ብቻ የሚቆም አይደለም። ዛሬም ላይ ያንን ጠባት ይዘየዙ ማለት ነው። ስለዚህ ትራውማቸው እንደዚህ በቀላሉ የሚታከም ነገር አይደለም ማለት ነው። እዚህ በብዙ ሰቆቆ ውስጥ ነው። ኢቨን እንደ ኖርማል ሰው ፊት የሚያደርጋቸው አንችልም። እያንዳንዱ ነገር ሊደነግጡ ይችላሉ። ትናንትና ውልብ እያለባቸው ማለት ነው። ማለት የሚሄዱትን ሰው ማጣት ቀላል አይደለም። ጦርነት ሲሆን ደግሞ ብዙ የሆነ ነገሮች ይዞ ስለሚመጣ ማለት ነው። ስለዚህ እነዚህ ሰዎች አእምሯቸው ላይ ታትሞ የሚቀረው ነገር ብዙ ነው ማለት ነው። ኦልሬዲ ትናንታቸው ዛሬያቸው ላይ እና ነጋቸው ላይ ትልቅ ተጽዕኖ ይዞባቸው ይመጣል ማለት ነው።
እንግዲህ ሁሉንም ለምሳሌ ከስነ ልቦና ድጋፍ ጋር ተያይዞ በቂ የሆነ የስነ ልቦና ባለሙያዎች የሉም፣ እንዲሁም ደግሞ የግንዛቤ እጥረት አለ ይባላል። እንዳነሳ ነው ሀገሪቱ ካላት የአቅምም አኳያ የበለጠውን ትኩረት የሚደረገው መሰረታዊ አቅርቦት የሚባሉት ምግብ፣ ልብስ እና የኢኮኖሚ ድጋፎች ላይ ነው እና ለመሆኑ የስነ ልቦና ድጋፍ ለማድረግ መንቀሳቀስ ለሚፈልጉ ባለሙያዎች ወይም ደግሞ ለማድረግ ያሉ ተግዳሮቶች ምንድን ናቸው ይላሉ?
የመጀመሪያ ህብረተሰቡን በምልክ ነኛ ለረዚደንት ስለሆነ ማለት እነዚህ አካላት ብዙ ነገር ሰፈር አድርገዋል። ስለዚህ ህብረተሰቡ እዚህ ጋር ድጋፍ ላድርግ ሲል መጀመሪያ ከምን አንጻር ነው ሊያደርግላቸው የሚሰንት ችሎ ማለት ነው። የላይ ተዋርነት የሚሰማቸው ፌስቲሽ ይኖርባቸዋል። ስለዚህ መጀመሪያ እነሱን እንደዚህ አይነት ድጋፍ የሚያደርግላቸው ሲሆን መጀመሪያ የእነሱን ስነ ልቦና በምልክ ገንዘብ የሚሉ ጥያቄ እንዳለ ሆኖ ደግሞ በበጎ ፈቃደኝነት የሚሄዱ አካላት አሉ። እኔ እንደሰማሁት ማለት ነው እዛ አካባቢ ደስ ሄደው የተለያዩ ትራውማ ሂሊንግ የሰሩ ነገሮችን ሰሩ አካላት አሉ እና እነዚህ አካላት በቂ ናቸው በዚህ አይደለም የሚለው ጥያቄ ውስጥ የምንከቱ ጉዳይ ቢሆንም ግን ለእነዛን አካላት ተደራሽ ለማድረግ ከነዚህ አካላት ተደራሽ ደግሞ ብዙ አካላት ጥረት እያደረጉ ይገኛሉ ማለት ነው። ስለዚህ እንኳን ይሄ የስነ ልቦና ሁኔታ ያው የሚዳቸው እንኳን ስኪል የተሟላላቸው አይደለም ማለት ነው። ስለዚህ ግን ያው ትራውማቸው ዘላቂ የሆነ ጉዳት ይዞባቸው እንዳይመጣ ምክንያቱም ሰው ያው አንድ ቀን ሊራብ ይችላል፣ ሁለት ቀን ሊራብ ይችላል። ይህ ትራውማ ግን እንግዲህ ኦልሬዲ አመታቶች የሚፈጅ ነው። እነሱን ለማከም በትንሹ ከአስር እስከ 20 ዓመት ያስፈልጋል ማለት ነው። አሁን ለምሳሌ አንድ ሰው ሲርበው ቢበላ ራሱን ይረሳዋል ማለት ነው። ቢበርበው ሲለብስ ብርግዜ ያስዋል። ግን ትራውማ የሚፈጠርበት ነገር እንዲህ በቀላሉ የምናወራው ጉዳይ አይደለም ማለት ነው።
እሺ እንግዲህ ሁሉም ሰው የስነ ልቦና ድጋፍ ፍለጋ ላይሄድ ይችላል። ይሄ ደግሞ ከግንዛቤ እጥረት፣ ከጊዜ ማጣት ወይም ደግሞ ህይወት እስከሚያመጣው ጫናም ሊሆን ይችላል። አብዛኛው ማህበረሰብ በግብርና የሚተዳደር ነው። በዚህ ዙሪያ እውቀት ላይኖረውም ይችላል እና ተመጣጣኝ አቅርቦት አለ ብለው ያምናሉ ወይ? በጎ ፈቃደኞች መሄዳቸውን ነግረውናል። ግን ዘላቂ የሆነ እንዲሁም ደግሞ ተመጣጣኝ ከህዝብ ከህብረተሰቡ ካለው ፍላጎት ጋር የሚመጣጠን ነገር አለ ብለው ያምናሉ ወይ?
እዚህ ጋር አንድ ነገር ማለት ያህል የኛ ማህበረሰብ የኢትዮጵያውያን አማኞች መንጠል ይከተላል። ስለዚህ ሁሉም በየራሱ የሆነ በእምነት ተቋም አለው ማለት ነው። ስለዚህ እንዳልኩትም የስነ ልቦና ድጋፉ ተደራሽ ሲሆንላቸው በቂ ነው በቂ አይደለም የሚለው ጉዳይ፣ ምክንያቱም እንዳልኩሽ እነዚህ አካላት በበጎ ፈቃድ መንግስት የሚሆን የተለያዩ ድርጅቶች እነዚህ ሚሊዮች ሊያማጣቸው ችሉ ማለት ነው። ስለዚህ እነዚህ አካላት ደግሞ እንዳልኩሽ እንደ መሸሸጊያ ትረስሹ አለባቸው። ስለዚህ እንደ መሸሸጋ የሚያምኑት ወይም ደግሞ መሸሸጋ የሚያደርጉት ሁኔታው ምንድን ነው? እምነቶቻቸው ነው ማለት ነው። ስለዚህ እዚህ ላይ ትልቁን ስራ ቤተ እምነቶች ይዛሉ ብዬ ነው ማለት ነው። እንደራሲ ማለት ነው እንዳልኩሽ የስለን በሆና ባለሙያዎች የራሳቸውን የሆነ አስተዋጽኦ ቢያበረክቱ፣ ግን የትረስሹ ጉዳይ ያው በጣም ብዙ ምክንያቱም ማህበረሰቦቻችን ነገሮች ውስጥ ያሉ ትኩረት የተለያየ ነው። አሁን እንደ የኢትዮጵያ የስነ ልቦና በራሱ ሌላ ስለሆነ ማለት ነው። ስለዚህ ብዙዎቹ ወዴት ነው ራሳቸውን የሚወስዱት? ወደ ቤት ወይም ወደ የተቋመቻቸው ማለት ይችላለን።
እጅግ አብዝቼ ነው የማመሰግነው። ያለን ጊዜ እንግዲህ ተጠናቋል። አቶ ሳሙኤል ስለነበረን ቆይታ አመሰግናለሁ። የተለያዩ ህብረተሰቡ የተለያዩ እንግዲህ ግብረሰናይ ተቋማትም የሃይማኖት ተቋማትም ይህንን ነገር ትኩረት ሰጥተውት ከድጋፉ እኩል ያስኬዱታል ብለን ተስፋ እናደርጋለን። ስለነበረን ቆይታ አብዝቼ አመሰግናለሁ አቶ ሳሙኤል። ወደ ቀጣይ መሰናዶ እንሻገር። ወደ ቀጣይ መሰናዶ ነው የምንሻገረው። ልዩ ድጋፍ በሚሹ ህጻናት ትምህርትና በሌሎች የበጎ አድራጎት ስራዎች ላይ የሚንቀሳቀሰው ራዕይ የህጻናት መርጃ ድርጅት ከሰሞኑ በዚህ በዩናይትድ ስቴትስ የድጋፍ ማሰባሰቢያና ግንዛቤ ማስጨበጫ ዝግጅትን አሰናድቷል። በቨርጂኒያ ግዛት በተካሄደውን ዝግጅት ደግሞ ዘጋቢያችን ሀብታሙ ስዩም ተከታትሎታል። ቀጥሎ ይቀርባል።
ውስብስብ የሚመስሉ የሙዚቃ ድርሰቶችን ካለምንም ችግር የሚጫወተው አዲስ ልዩ ፍላጎት ያለው ወጣት ነው። ዛሬ ረቂቅ የሚመስሉ የኮምፒውተር መርሃ ግብሮችን ሳይቀር ተጠቅሞ መስራት የሚችለው ወጣት እናት አዜባ ታሮ ልጃቸው በዓመታት ውስጥ ባሳየው መልካም ብቃት ውስጥ የራዕይ የህፃናት መርጃ ድርጅት ሚና መኖሩን ያነሳሉ።
ስሜ አዜባ ታሮ ይባላል። በዚህ ሀገር አዜባ ታሮ አደሬ ራይት ነው። የኢትዮጵያን ኤርትራን ስፔሻል ኒድስ ኮሚኒቲ ፕሬዚደንት ነኝ፣ ፋውንደርም ነኝ። ከግሩፕ ኦፍ ፓረንትስ እንደኔ አይነት ቤተሰቦች ጋር አብረን በመሆን አቋቁመናል። ከዛ በተጨማሪ ደግሞ በዕለት ዕለት ስራዬ ደግሞ ኤጁኬሽናል ኮንሰልተንት ነኝ። ኢን አዲሽን ቱ ዛት አይ ዱ ቢሄቪየር ቴራፒ ቱ። ከመጀመሪያው ልናገር ካልኩኝ ጽጌን ያገኘኋት አንድ ፕሮግራም ላይ የስፔሻል ኒድስ ፕሮግራም ላይ ነበረ እና እዛ ፕሮግራም ላይ መታ አዜብ ልጅ አለሽ ልጅሽን ኮምፒውተር ላስተምረው ስትለኝ ትቀልጃለሽ የኔን ልጅ ኮምፒውተር ላስበው አልችልም ነበረ። ግን እሷ ለሱ ያላት expectation was higher than mine and she believed in him and I'll teach him and you'll see አለች እና እንደውም አራት ልጆች ጨምሪና አምጪ ራይ ፕሮግራም ይባላል የኔ ፕሮግራም። እንደዚህ ስፔሻል ኒድስ ልጆችን እንረዳለን በአሜሪካ ኮምፒውተር በማስተማር ኢትዮጵያ ደግሞ ብዙ እርዳታ የሚያስፈልግ ሀገር ነው ለእንደዚህ አይነት ልጆች ስም ኪድስ ዊዝ ስፔሻል ኒድስ ማለት ነው ስለሚያስፈልግ እነሱን እረዳለሁ ለእነሱ ፈንድሬስ ስለማድረግ እዛም ላይ ተገኝልኝ አለች። እንደዛ ነው ይህና ጽጌ የተገናኘ ነው። ከዛ በኋላ የእውነት ሺ ቱክ ኢት ኦን ሄር ልጄን ወሰደች አስተማረች። የመጀመሪያውን ደረጃ አለፈ። የሚቀጥለውን ፓይቶን ገባ። እኔ ቋንቋውንም አላውቀውም የኮምፒውተር ኮዲንግ ፕሮግራምስ እና አሁን ፓይቶን የሚባለው ፕሮግራም ላይ ነው ያለው።
ራዕይ የህፃናት መርጃ ድርጅት የዛሬ 6 ዓመት ገደማ በሰሜን አሜሪካ የተቋቋመ ድርጅት ነው። በተለይ ልዩ ፍላጎት ካላቸው ህፃናትና ታዳጊዎች ጋር የተያያዙ ትምህርት ተኮር ስራዎችን ኢትዮጵያ ውስጥ ሲሰራ ሰንብተዋል። ጽጌ ጥበቡ የድርጅቱ መስራችና ፕሬዚደንት ናት።
ኦቲስቲክ ያላቸው የተለያየ ስፔሻል ኒድ ያላቸውን ልጆችን ሰው የማይረዳቸውን እዛው ባሉበት ኢንክሉሲቭ ባለበት ቦታ እንጀምር ብለን የጀምር ነው። ኢትዮጵያ ውስጥ 2 ክፍለ ከተማ 4 ትምህርት ቤቶች ውስጥ እንሰራለን። ኮልፌ ቀራኒዮ 3 ትምህርት ቤቶች፣ ነፋስ ስልክ ላፍቶ 1 ትምህርት ቤት ውስጥ ምንድነው የምናደርገው? እነዚህ ልጆች እንግዲህ በፊት ስንጀምር 20 ልጆች ነበሩ። ኢቫሉዌት ተደርገው አያውቁም። ትምህርት ተምረው አያውቁም። ስለዚህ የኛ ፕሮግራም እንደነመለ እዘ ፓይለት ፕሮግራም ነው። የሚፈልጉትን ስለማናቅ እየሰራን ነው የሚፈልጉትን የምናውቀው ማለት። ስለዚህ መጀመሪያ ስንጀምር ምንድነው ያደረግነው? እስራስ ደብተር እስክሪብቶ ገዝተን ላክንላቸው። ከዛ በአመቱ ሰርቬ ያደረግን። እዛ ሰርቬ ላይ ግን ስናደርግ ምንም የጠቀማቸው ነገር ስለሌለ እዚህ ሀገር ካሉ የስፔሻል ኒድ ኢቫሉዌት ከምታደርግ ወይዘሮ ሙሉ ትባላለች ከእሷ ጋር ተባብረን ኢትዮጵያ ሄዳ ኢቫሉዌት አደረገችን ልጆቹ 20ውንም ልጆች። ከዛ በኋላ ምንድን ያደረገው እነዚህ ልጆች ለትምህርት ኤክስፖዝ ሆነው አያውቁም። መጽሐፍ ማንበብ አይችሉም። ስለዚህ ፈርስት ሰርቫይቫል እንትን ነው የሚያስፈልጋቸው። ስለዚህ ምግብ ያስፈልጋቸዋል። የእሱን ለመመለስ ምንድን ያደረግነው ምግብ እንዲበሉ ጠዋት ጠዋት ቁርሳቸው እንዲበሉ ልጆቹን ትምህርት ቤቱ ምግብ ፕሮቫይድ ማድረግ ጀመርን። ሁለተኛው ደግሞ ከዛ ከጥናቱ የመጣው ምንድን ነው ልጆቹ የሙያ ትምህርት ቢማሩ ሞር ውጤታማ ይሆናሉ። ስለዚህ እነዚህ ልጆች እንደሌላው ተምረው ተመርቀው እንትን ማድረግ አይችሉም፣ ስራ መግባት አይችሉም። ግን ሙያ ግን ከተማሩ እንደ ማንኛውም ሰው ቢዝነስ ሰርተው ዲዛይን ያደርጋሉና ስለዚህ እዛ ቢዝነስ ላይ እንዲገቡ የሸማ ስራ አስተማርናቸው። እንግዲህ እዛ ጋር መታያቸው የሸማ ስራዎች አሉ። ልጆቹ ዛሬ እግዚአብሔር መስገን ትካስ ኦልሞስት 7 አመት ግለኛ በጣም ጥሩ ኤክስፒሪንስ ያረግንበትና በጣም የተደሰትንበት ነው። አሁን ልጆቹ ለምርት የሚበቃና የሚለበስ ስራ ሰርተዋል።
ራይ የህፃናት መርጃ ከሰሞኑ የገቢ ማሰባሰቢያና የግንዛቤ ማስጨበጫ መድረክ በቨርጂኒያ ፎልስ ቸርች አዘጋጅቶ ነበረ። በመድረኩ ላይ በተለይ ልዩ ድጋፍ ለሚሹ ህፃናትና ታዳጊዎች አካታች ሁኔታዎችን ለመፍጠር ሁሉም ወገን እንዲረባረብ ጥሪ ቀርቧል። አሁን ላይ ደግሞ በሰሜን አሜሪካ በሚገኘው ትውልደ ኢትዮጵያዊ ማህበረሰብ ዘንድ ስራዎቹን ለማስፋት ያለው እቅድም ይፋ ተደርጓል።
ኢትዮጵያ በመንሰራበት ጊዜ ዋትስ አራውንድ አስ እኛ ጋር ሲያሉት ኢትዮጵያን ከአሜሪካን ሀገር ውስጥ ከአምስት ልጅ አንድ ልጅ ስፔሻል ኒድ ዲያግኖሲስ ይደረጋል። ስለዚህ እዛ ውስጥ ደግሞ የእኛም ልጆች አሉበት። አሜሪካ ውስጥ ያለ ነው በሙሉ ስተዲው ለሁሉም ነው። ስለዚህ እኛ በአካባቢያችን ብዙ በግምት ከ10 የኢትዮጵያ ልጆች 3 የኢትዮጵያ ልጆች ስፔሻል ኒድ ዲያግኖሲስ ይደረጋሉ። ስለዚህ የእኛ ማህበረሰብ ሁሉም ጋር ስለሆነ አዌርነሱ እውቀቱ ስቲል ይሄ ስቲግማ ወይም እርግማም ነው ወይ ደግሞ እኔ ምን ኃጢአት ሰርቼ ነው የሚለው ነገር ጭንቅላቱ ስላለ እስቲ እኛ ከዚህ ስለምን አንጀምርም ብለን አስበን እኛ ብዙዎቻችን የኮምፒውተር ባለሙያዎች ነን። አይቲ ነው የተማርነው ባክግራውንድ። ስለዚህ ማስተማር ጀምርን ማለት ኮዲንግ፣ ዌብ ዲዛይን እንደዚህ አይነት ነገሮችን እነሱን ስንጀምር ወደ 12 ልጆች ነበር የጀመርነው። አሁን ግን ኦልሞስት በ7 ዙር 185 ልጆችን አስመርቀናል። ስለዚህ ይሄንን ዘ ሴም ቲንግ ቴስት ስላረግንበት እሱ ኢትዮጵያ ውስጥ እንደተገበረ 4 ትምህርት ቤቶች ውስጥ የኮምፒውተር ላብ ወደ 300 ሺህ ብር አውጥተን የኮምፒውተር ላብ አሰርተናል። ወደ 107 ላብ ዴስክቶፖች፣ 7 ላፕቶፕ፣ አንዳንድ የመጫወቻ ቁሳቁሶች ልከን ስቲል ፕሮሰስ ላይ ነው ያለው። ሆፕፉሊ አንድ ቀን የእኛን ቪዥን አንደርስታንድ ሲያደርጉ እንደሚለቅልን እርግጠኛ ነን።
ራይ የህፃናት መርጃ ድርጅት ለሚሰራቸው ግብረሰናይ ስራዎች የሚሆኑ ግብዓቶችን የሚያገኘው ከበጎ ፈቃደኞችና ከለጋሾች በሚገኙ ሁሉን አቀፍ ድጋፎች ነው። ላልና አባቷ እንዳለማሩ ድርጅቱን ሲደግፉ ከቆዩ ትውልደ ኢትዮጵያውያን መካከል ናቸው።
ስሜን ላል ነው እና ለእርሴ ምን አደርጋለሁ? ለልደቴ መጫወቼን አምሰታለሁ ለአርሲኤ ልጆቹም።
ቀደም ያናገርካት ልጄ ናት። የእሷን በርዝዴ የአንድ ቀን ፕሮግራም ነው። ትልቅ ድግስ እዚህ አካባቢው ሰዎች ድግስ አድርገው ልጆች ቤተሰብ ጠርተው ምናምን ነው። ጥሩ ነው። ሰው ደስ ሲለው መደሰት አለበት። እንደዚህ አይነት ነገር ማዘጋጀት አለበት። ግን አንዳንዴ ኤክስትራ ወጪ ሊሆን ስለሚችል የእሷ ልደት ፕሮግራም ልጆች የሚያመጡትን ስጦታ ገንዘብ ሰብስበን የእሷን ፈንድ የበርዝዴ ፈንድ ለራይ በመላክ ልክ የመጀመሪያ ፕሮግራሟ ላይ ያኔ በነበረው ከረንሲ ከዚህ እሷ የሰበሰበችው ገንዘብ ለኢትዮጵያ ውስጥ ለ21 ልጅ የአንድ ዓመት ቁርስ ችሎ ነበር። ሶ ሺስ ፕራውድ ኦፍ ዳት። ለዛ ሰርቲፊኬሽን አላስክ ደስ ብሏት ነው መጣው እዚህ። ሶ ዋናው ዓላማዬ ያው እኔ እንኳን ያው ኦልድ ኢነፍ ነኝ ደግነትን ለመማር ለልጆችም ደግነትን ታስተምራለ። ለዛም ነው ለእሷም ሲሆን እዚህ መጣው።
በዚህ ዝግጅት ላይ ድርጅቱ ብዙሃንን የጠቀሙ ናቸው ያላቸውን ስራዎች የሚያስቃኙ ማስገንዘቢያዎችን ለእይታ አቅርቧል። ራይ የህፃናት መርጃ ድርጅት ባዘጋጀው በዚህ መድረክ ላይ ከአእምሮ ውስንነትና ልዩ ፍላጎት ጋር የተያያዙ ሙያዊ ማብራሪያዎችም ቀርበዋል። እንዲህ ያሉ መድረኮችና ተቋማት ካላቸው ማህበረሰባዊ ፋይዳም ሆነ መልካምነት ከሚሰጠው ግላዊ እርካታ አንጻር መደገፍ እንደሚገባቸው በዝግጅቱ ላይ ያገኘኋቸው ተሳታፊዎች ነግረውናል።
በመጀመሪያ ማመን ያለብን እነዚህ ልጆች የህብረተሰቡ አካል ናቸው። ዊ አር ኦል ሂውማን ቢንግስ። እዚህ ምድር ላይ የመጣ ነው ቱ ሜክ አ ዲፍረንስ አት አ ዲፍረንት ሌቭል። ያንን ከማመን ጀምረን እንዳላቸው ስኪል እንዳላቸው አምነን በዛ ስኪል ላይ ሰርተን ለሶሳይቲ ኮንትሪቢዩት የሚያደርጉ ሜምበርስ እንደሆኑ እኛ መቀበል፣ ወላጆችም ይሄንን ማመን ሶሳይቲውም ህብረተሰቡም ይሄንን አምኖ ሌቭላቸው ከሌላ እኩል ላይሆን ይችላል። ሰፖርት ሊፈልጉ ይችላሉ። ግን ስቲል we have to believe that they are contributing society members in the home.
መርዳት ለራስ ነው። አይሚን ታገኘዋለ፣ በሌላ መንገድ ታገኘዋለ። እናቶቻችን አባቶቻችን ስለም ሰማክ ሆነ ለሌላ ሰው ሲያደርጉ ላንተ ነገ ነው ያሳደርኩልህ ነው የሚሉንና እኛ ዛሬ የምናደርገው ነገር ለልጆቻችን ለሌሎች ቤተሰቦቻችን ሌላ ቦታ የሚደረግ የሚከፈል ነገር ስለሆነ ያን ነገር ማድረግ ጥሩ ነው። አገን ደግሞ መነሳሳቱ ከራሳቸው ነው የሚጀምረው። ያው ግን አንዴ መስጠት ከጀመር አታቆምም።
አብራችሁን ስለነበራችሁ እናመሰግናለን። መሰናዷችን ስለተጠናቀቀ ደህና ደሩ።